ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ለጨረቃና ለከዋክብት ለሊትን ያስገዛ እግዚአብሔር ምሕረቱ ለዘላለም የሆነ እግዚአብሔር ስሙ እጅግ ታላቅ ነው። እኔንና እናንተን እየመራ እኔንና እናንተን እየደገፈን በምሕረቱ ጥላ ስር ደግሞ ያደረገን ነው እግዚአብሔር አምላካችን። ለዚህች ለተወደደች ምሽት እንድንበቃ ፈቃዱ ሆኗል። እግዚአብሔር ከታላቅም በላይ ታላቅ ነው። እኔና እናንተ ከምንናገረውም በላይ ነው። የኔና የናንተ ደካማ ቃላት የእግዚአብሔርን ስብዕና የእግዚአብሔርን ማንነት ፈጽሞ ሊገልጹት አይችሉም። አይደለም እንዴ? አዎ። እንደምን አመሻችሁ በጌታ የተወደዳችሁ ክብሯን አድማጮቼ፣ በእያላችሁበት ስፍራ ሆናችሁ ሰላምታዬን ተቀብላችሁ ለሰላምታዬ ማጸፌታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። ይህንን ክብር የሚገባውን ታላቅና ዘላለማዊ የሆነውን ልዑል እግዚአብሔር አምላካችንን እያሞጋገስን እስከ መጨረሻውም ድረስ ቃሉን ከማዕዱ እየተመገብንና እየተማርን በጌታ መንፈስ ቅዱስ አስተማሪነትና መሪነት አብረን እንቆያለን። እግዚአብሔር አዎ ክብር ይገባዋል። አዎ ክብር ይገባዋል።
ክብር ይገባዋል እኛም ጋር፣ ክብር ይገባዋል እኛም ጋር። ዙፋን ምስጋናም ለአንተ ነው፣ ዙፋን ምስጋናም ለአንተ ነው።
እንጸልይ። ተስፋችንና መዳኒታችን የሆንክ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እጅግና መሰግናለን ስለዚህች ምሽት። ጌታ ሆይ በዚህች ሰዓት ደግሞ ወደ ያንዳንዳችን ልብ በቃላም ማካኝነት እንድትደርስና እንድታስተምረን እንጸልያለን። እግዚአብሔር አምላካችን ሆይ አንተ ባስተማርከን መንገድ እንድንኖር አንተ አትንኩት ያልከውንም ነገር እንዳነካ ፈጽሙት ያልከውንም ነገር ደግሞ መፈጸም እንድንችል ታዛዦች ልጆች ያድርገ ደግሞ እንድታበጃጀን እንጸልያለን። በደላችንንና ድካማችንን ሁሉ ይቅር በለን ስለ ሕያውና ስለ ዘላለማዊ ስምህ ስትል አሜን። በትላንትናው ምሽት ጥናታችን ክፍለ ጊዜ ከኦሪት ዘሌዋውያን ምዕራፍ 10 ስለ አሮን ልጆች ማለትም ስለ ናዳብና አብዩድ የሚናገር ታሪክን ተመልክተን ነበር። በዚያም ክፍል እነዚህ ሁለቱ ልጆች እግዚአብሔር ያላዘዘውን ነገር በመፈጸማቸው እግዚአብሔር አምላክ በከባድ ሁኔታ እንዴት እንደቀጣቸው የሚናገሩን ታሪክ አንድ በአንድ ተመልክተን ነበር። በዛሬው ምሽት ከትላንትናው ቀሪ የሆነውን ክፍል ይዘንላችሁን ቀርባለን። የእግዚአብሔር ልጆች እንደማንኛውም ሰው ሥጋዊ ሞትን ይሞታል። በኃጢአት ምክንያት ሰው ሥጋዊ ሞት እንደሚደርስበት መዘንጋት የለበትም። ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክቱ በምዕራፍ 5 ቁጥር 16 እንዲህ ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 16 ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን፣ ሞትም የማይገባውን ኃጢአት ላደረጉት ሕይወት ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚያ እንዲጠይቃልልም ይላል። የእግዚአብሔር ልጅ የሆነ ሰው በፍጹም ከዓለም ጋር አይፈረድበትም። በብሉይና በአዲስ ኪዳናት ውስጥ በእግዚአብሔር ልጆች ላይ የመጡ ፍርዶች በራስ መንገድ የሚደረገው አምልኮ እግዚአብሔር እንደማይቀበለው ለምእመናን ሊያስተምሩ የተጠቀሱ ናቸው። አንድ ክርስቲያን ወደ እግዚአብሔር መምጣት ያለበት በእግዚአብሔር መንገድ ብቻ ነው። ኃጢአተኛው አማኝ እግዚአብሔርን በእግዚአብሔር መንገድ ማምለክ አለበት። በዕብራውያን ምዕራፍ 10 ከቁጥር 19 እስከ 22 ያለው ክፍል በዕብራውያን መልእክት ምዕራፍ 10 ከቁጥር 19 እስከ 22 ያለው እንደሚነግረን ከሆነ ወደ እግዚአብሔር መምጣት የምንችልበት ድፍረት አለን። ድፍረታችን ግን መስራት ያለበት በኢየሱስ ክርስቶስ ደም በኩል ብቻ ነው። በእግዚአብሔር ቤት የሆነ ታላቅ ሊቀ ካህናት ስላለን ወደ እግዚአብሔር ልንመጣ ድፍረት አለን። ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ዕብራውያን ምዕራፍ 10 ቁጥር 21ንም ተመልከቱ። እግዚአብሔር በሕይወታችን ልዩነት ወይም ደግሞ ለውጥ ያደርጋል። ዘሌዋውያን ምዕራፍ 10 ቁጥር 10 እንዲህ ይላል። ዘሌዋውያን ምዕራፍ 10 ቁጥር 10 በተቀደሰውና ባልተቀደሰው በርኩሱና በንጹሁ መካከል ትለያላችሁ ይላል። ወገኖቼ እግዚአብሔር በዛሬው ዘመን በፍርድ አይንቀሳቀስም የሚለውን አባባል ከቶ አታስተናግዱት ወይም ደግሞ አትቀበሉት። እስቲ አንድ ምሳሌ ከግል ሕይወት የገጠመኝ ላካፍላችሁ። ወቅቱ ቆየት ያለ ቢሆንም በሚገባ የሚያውቀኝ ጓደኛዬ አንድ ጊዜ እንዲህ አለኝ። አበበ፣ አንዳንዴ በኃይለኛ የራስ ምታት እንደምትሰቃይ ያያለሁ። ስለዚህ ምናልባት ይህ የእግዚአብሔር ፍርድ መሆኑን አስተውለህ ታውቃለህን? አለኝ። ለዚህ ወንድም እንዲህ ስል መለስኩለት። ታውቃለህ፣ ጸጥ ባለና በጨለማ ሌሊት እየነቃው የደረሰብኝ የእግዚአብሔር ፍርድ እንደሆነ እያሰብኩ ወደ እግዚአብሔር እጮሃለሁ አልኩት። ራሴን ከእግዚአብሔር ፍርድ ውጪ ማድረግ እንደማልችል ልነግራችሁ ወዳለሁ ወገኖቼ። በራሳችን ላይ ካልፈረድን ከዓለም ጋር እንዳይፈረድብን እግዚአብሔር ሊፈርድብን ይችላል። ይህንን የሚያደርገው ግን ለመልካም ነው። ይህን በምንልበት ጊዜ ግን በሰውነታችን ላይ የሚደርስብን ችግር ሁሉ የእግዚአብሔር ፍርድ ነው ከሚል ማጠቃለያ እንድንጠነቀቅ ያስፈልጋል። ጌታ ኢየሱስ በከባድ ፍርድ ወደዚህች ወደ ጠፋች ዓለም እንደሚመጣ ይሁዳ የገለጸው ግሩም የሆነ አገላለጽ አለ። ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛነትም ስላደረጉት ስለ ኃጢአተኛ ሥራቸው ሁሉ አመፀኞችም ኃጢአተኞች በርሱ ላይ ስለ ተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥቷል ብሎ ለእነዚህ ደግሞ ትንቢት ተናገረ። ይሁዳ 14ና 15ን ተመልከቱ። የይሁዳ መልእክት ቁጥር 14ና 15 ሐዋርያው ጴጥሮስም ተመሳሳይ ነገር ተናግሯል። ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው ይላል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 18ን ልብ ይሏል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 18 ሙሴም አሮንን እግዚአብሔር ወደ እኔ በሚቀርቡ ቀድሳለሁ፣ በሕዝቡም ሁሉ ፊት እከብራለሁ ብሎ የተናገረው ይህ ነው አለው። አሮንም ዝም አለ። ሙሴም የአሮንን አጎት የኡዝኤልን ልጆች ሚሳኤልንና ኤልጻፋንን ጠርቶ ቅረቡ፣ ወንድሞቻችሁንም ከመቅደሱ ፊት አንስታችሁ ከሰፈር ወደ ውጪ ውሰዷቸው አላቸው። እነርሱም ቀርበው አነሷቸው። ሙሴም እንዳለ በቀሚሳቸው ከሰፈሩ ወደ ውጪ ወሰዷቸው ይላል።
ዘሌዋውያን ምዕራፍ 10 ከቁጥር 3 እስከ 5 ያለውን መመልከት ይቻላል። ዜናው ወደ እስራኤል ማህበር በተሰራጨ ጊዜ ህዝቡ በናዳብና አብዩድ ላይ የሆነውን ነገር ለማየት ወደ መገናኛው ድንኳን ሳይሰበሰባል ቀረም ህዝቡ። ሙሴም በሁለቱ ጎልማሶች ላይ ስለተፈጸመው ፍርድ ገለጻ ሊሰጥ ከእግዚአብሔር ቃል ጠቅሷል በያስባለው። ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እግዚአብሔር እንዳጠፋቸው ራሳቸውን ይቀድሱ ይላል። ዘጸአት ምዕራፍ 19 ቁጥር 22ን ልብ በሉ። በተለየ ሁኔታ ወደ እግዚአብሔር የሚቀርቡት ሰዎች እግዚአብሔር ስለሚፈልገው ቅድስናና ጽድቅ ተጨባጭ ግንዛቤ እንዲኖራቸውና ቅድስናውንና ጽድቁንም እንዲለማመዱት ያስፈልጋል። እስቲ ነብዩ አሞጽ ስለዚህ ጉዳይ በመጽሐፉ ውስጥ የሚለውን እንስማ። እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቃችኋለሁ፣ ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ ይላል። አሞጽ ምዕራፍ 3 ቁጥር 2ን ልብ ይሏል። እግዚአብሔር በሕዝቡ በእስራኤል ላይ እንደፈረደ ሁሉ ዓለም እርሱ ብቻውን ቅዱስ እንደሆነ እንዲያውቅ ዛሬም በቅዱሳኑ ላይ ይፈርዳል። የአሮን ሁኔታና ጠባይ እዚህ ላይ መነሳት ያለበት ጉዳይ ነው። በክፍሉ እንደምናየው አሮን ዝምታን መርጧል። የተስፋ መቁረጥ፣ የሐዘንና የተቃውሞ ጩኸት ወደ እግዚአብሔር አላስተጋባም። ከተሰበረ ልብ በሚወጣው መታዘዝ ለእግዚአብሔር ፈቃድ ተንበርክኳል። ጥልቅ የሆነ ሐዘን ሊሰማው ይችላል፣ ግን ሁሉን ቻይ በሆነው አምላካዊ ፈቃድ ላይ ምንም ነገር ሊናገር አልቻለም። ወደ እኔ በሚቀርበው እቀደሳለሁ ያለው የእግዚአብሔርን ቃል አስቡ። የሞቱትን የጎልማሶችን ሬሳ ከመቅደሱ እንዲያስወግዱ ሙሴ የሟቾችን አጎት ልጆች የሆኑትን ካህናት ጠርቷቸዋል። ሕዝቡ ነገሩን በፍርሃትና በመገረም እየተመለከተ ሳለ ካህናቱ መጡና ሬሳውን ከመገናኛው ድንኳን ሰፈር አነሱ። የሁለቱን ሰዎች ድርጊት ተከትለው የተሰጡ መመሪያው ኦሪት ዘሌዋውያን ምዕራፍ 10 ከቁጥር 6 እስከ 7 ያለውን አንድ ላይ እንመልከት። እንዲህ ይላል፣ ሙሴም አሮንን ልጆቹንም አላዛርንና ኢታማርን እንዳትሞቱ በማበሩም ላይ ቁጣ እንዳይወርድ ራሳችሁን አትንጩ፣ ልብሳችሁንም አትግደዱ። እግዚአብሔር ስላቃጠለው ማቃጠል ግን ወንድሞቻችሁ የእስራኤል ቤት ሁሉ ያልቅሱ፣ የእግዚአብሔር የቅባት ዘይት በላያችሁ ነውና እንዳትሞቱ ከመገናኛው ድንኳን ደጃፍ አትወጡም አላቸው። እንደ ሙሴ ቃልም አደረጉ ይላል። ወገኖቼ አሁን ባነበብናቸው በእነዚህ ቁጥሮች በአሮንና በተቀሩት በሁለቱ ልጆች ላይ ለሞቱት ሰዎች እንዳለቅሱ ገደብ ሲጣልባቸው እንመለከታለን። ለዚህም ሁለት ምክንያቶች አሉ። አንደኛ የእግዚአብሔር የቅባት ዘይት በላያቸው ስለሆነ ነው። አስተዋላችሁ? አንደኛ የእግዚአብሔር የቅባት ዘይት በላያቸው ላይ ስለሆነ እንዳለቅሱ ገደብ ተጥሎባቸዋል። በእግዚአብሔር ፊት ሕዝቡን እንዲወክሉና በሕዝቡ ፊት የእግዚአብሔር ተወካዮች እንዲሆኑ ተሰይመዋል። በእግዚአብሔርና በሕዝቡ መካከል ያላቸውን የመማለዳ አገልግሎት በቅንነት መቀጠል አለባቸው። ያለበለዚያ የእግዚአብሔር ቁጣ በሕዝቡ ላይ ይወርዳል፣ እነርሱም በሞት ፍርድ ይሞታሉ። እስቲ ይህን ነጥብ አንድ ጊዜ እንደገና ደግምላችኋለሁ። በሕዝቡ ፊት እነዚህ ሰዎች የእግዚአብሔር ተወካዮች እንዲሆኑ ተሰይመዋል። በእግዚአብሔርና በሕዝቡ መካከል ያላቸውን የመማለድ አገልግሎት በቅንነት መቀጠል አለባቸው። አለበለዚያ የእግዚአብሔር ቁጣ በሕዝቡ ላይ ይወርዳል፣ እነርሱም በሞት ፍርድ ይመታሉ። ሁለተኛው ነጥብ ደግሞ በሚወዷቸው ሰዎች ላይ የእግዚአብሔር ፍርድ መገለጡ የእግዚአብሔር የጽድቅ ሥራ ስለሆነ ማልቀሳቸውና መማረራቸው ይህንን የእግዚአብሔርን ድርጊት መቃወም ስለሚሆን ማልቀስ አልነበረባቸውም። አንድ ጊዜ ደግምላችኋለሁ። በሚወዷቸው ሰዎች ላይ የእግዚአብሔር ፍርድ መገለጡ የእግዚአብሔር የጽድቅ ሥራ ስለሆነ ማልቀሳቸውና መማረራቸው ይህንን የእግዚአብሔርን ድርጊት መቃወም ስለሚሆን ማልቀስ አልነበረባቸውም። እንደዚሁም ሁሉ በሚያዝን ልብ ወደ እግዚአብሔር አገልግሎት መቅረብ የለባቸውም። እግዚአብሔርን ስለሚያገለግሉ በእርሱ ላይ የማመጽም ምልክት እንዲታይባቸው አያስፈልግም። እግዚአብሔርም አሮንን እንዲህ ብሎ ተናገረው። ቁጥር 8ና 9ን ተመልከቱ። እግዚአብሔርም አሮንን እንዲህ ብሎ ተናገረው፣ እንዳትሞቱ ወደ መገናኛው ድንኳን ስትገቡ አንተና ልጆች የወይን ጠጅና የሚያሰክርን ነገር ሁሉ አትጠጡ፣ ይህም ለልጅ ልጃችሁ የዘላለም ሥርዓት ይሆናል ይላል። በዚህ ቁጥር ከተሰጠው መመሪያ መረዳት እንደምንችለው ናዳብና አብዩድ በመቅደሱ ውስጥ ታላቅ ስህተት የፈጸሙት በአልኮል መጠጥ ተገፋፍቶ ሳይሆን አይቀርም። ይህ ቁጥር አልኮልን ወይም ሱስ የሚያስይዙ እጾችን መጠቀም በሰውነት ላይ ስለሚያስከትል ችግሮች ከሚናገሩት ከመጽሐፍ ቅዱስ ጥሩ ምሳሌዎች አንዱ ነው። አንድ ካህን እግዚአብሔርን ንጹህ በሆነ አእምሮ ረጋ ባለ መንፈስ ራስን በመቆጣጠር ማገልገል አለበት። ዛሬ በተለያዩ ሃይማኖቶች ውስጥ ሱስ የሚያስይዙ መድኃኒቶችን መጠቀም ትክክል እንደሆነ አድርጎ የሚሰብኩ ሰዎች አሉ። ወዳጄ ሆይ እግዚአብሔር እንዲህ አይነቱን አቀራረብ በጣም ይጠላዋል። ሐዋርያው ጳውሎስ በኤፌሶን መልእክቱ በምዕራፍ 5 ቁጥር 18 ኤፌሶን ምዕራፍ 5 ቁጥር 18 ስለዚህ ነገር እንዲህ ይላል፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። አንድ አማኝ ኃይልንና ቅናትን ከጌታ መንፈስ ቅዱስ ማግኘት አለበት እንጂ ከሌላ ምንጭ መፈለግ የለበትም። አስተዋላችሁ? አንድ አማኝ ኃይልንና ቅናትን ማለትም ያገልግሎት ቅናትን ከጌታ መንፈስ ማግኘት አለበት እንጂ ከሌላ ምንጭ መፈለግ የለበትም። ይህ ሱስ አስያዥ መድኃኒትንና አልኮልን መጠቀም አደገኛ መሆኑን የሚያስተምረን ታላቅ ትምህርት ነው ብዬ አምናለሁ።
ወንጌል በታምራት በድንቅ እንዲተበክ ለቤት ቀንተናል። እንዳዋርያ ዘመን ኃይል ያስፈልገናል። እንድንነቃቃ ጌታ ሆይ ለክብር ከማደር ያንቃ። ኃይል ያስፈልገናል፣ ኃይል ያስፈልገናል፣ ኃይል ያስፈልገናል። ጌታ ሆይ መንግሥት እንዲሰፋ ክብር እንዲሰራፋ ኃይል ያስፈልገናል። ጌታ ሆይ የነገሥታት ንጉሥ የጌቶቹ ጌታ ኃይልን ሙላንና ክብርህን በርታ። መንግሥት እንዲሰፋ ሕዝብህ እንዲበዛ ጌታ በመንፈስ ሕዝብን አነቃቃ። ኃይል ያስፈልገናል፣ ኃይል ያስፈልገናል፣ ኃይል ያስፈልገናል። ጌታ ሆይ መንግሥት እንዲሰፋ ክብር እንዲሰራፋ ኃይል ያስፈልገናል። ጌታ ሆይ ታምራት ስምህን የሚሰብኩ እንደ ተስፋ ቃል ከቤትህ ይነሱ። ጌታ በአገራችን ጌታ በጉባኤ ኃይለ የፍተትልን ቀንተናል ለክብር። ኃይል ያስፈልገናል፣ ኃይል ያስፈልገናል፣ ኃይል ያስፈልገናል። ጌታ ሆይ መንግሥት እንዲሰፋ ክብር እንዲሰራፋ ኃይል ያስፈልገናል። ጌታ ሆይ
እግዚአብሔርን አብዝተን እናመሰግናለን። ጌታ ኢየሱስ ክርስቶስን ብቻ በፊቱ ወድቆ መማጸን ነው የሚያዋጣው እንጂ እኔ በደለኛ አይደለሁም ንጹህ ነኝ እግዚአብሔር ለምን እንዲያደርገኛል ብለን በፊቱ መከራከርና ራሳችንን በግብዝነት ማቅረብ የለብንም። አሁን በመቀጠል ደግሞ ኦሪት ዘሌዋውያን ምዕራፍ 10 ከቁጥር 10 እስከ 11 ያለውን ክፍል እንመልከት። ኦሪት ዘሌዋውያን ምዕራፍ 10 ከቁጥር 10 እስከ 11 የተከበራችሁ የጌታ ቤተሰቦች፣ የአልኮል መጠጦችን መጠቀም አንድን አገልጋይ በተቀደሰውና ባልተቀደሰው መካከል ልዩነት ማድረግ እንዳይችል የመገንዘብ ስሜቱን ያደነዝዛል። አስተውሉ። ይህን ነጥብ እንደገና ደግምላችኋለሁ። የአልኮል መጠጦችን መጠቀም አንድን አገልጋይ በተቀደሰውና ባልተቀደሰው መካከል ልዩነት ማድረግ እንዳይችል የመገንዘብ ስሜቱን ያደነዝዛል። ለእውነተኛ ነገር ሚዛናዊ ዋጋን ሊሰጥ አይችልም። የግብረ ገብነት ሕይወቱም የተበላሸ ይሆናል። ካህኑ የእግዚአብሔርን ሥርዓት ለሕዝቡ ማስተማር ይችል ዘንድ ራሱ የእግዚአብሔርን ሥርዓት መጠበቅ አለበት። የእግዚአብሔርን ቃል ለማጥናትና ለማስተማር የሚያስፈልገው የመንፈስ ቅዱስ ሙላት ብቻ ነው። አስተውሉ ወገኖቼ፣ የእግዚአብሔርን ቃል ለማጥናትና ለማገልገል እንዲሁም ለማስተማር የሚያስፈልገው የመንፈስ ቅዱስ ሙላት ብቻ ነው። ከድርጊቱ ጋር በተያያዘ መልኩ ስለሚቀርቡ መስዋዕቶች የተሰጠ ትእዛዝ። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 10 ከቁጥር 12 እስከ 15 ያለውን ተመልከቱ። እኔ አላነበውም፣ እናንተ በኋላ ተመልከቱት። ዘሌዋውያን ምዕራፍ 10 ከቁጥር 12 እስከ 15 ያለውን በኋላ ተመልከቱ። በዚህ ክፍል ወገኖቼ ሙሴ ለእህል ቁርባንና ለደህንነት መስዋዕት አስቀድሞ የተሰጡትን ትእዛዛት በዚህ ክፍል ደግሞ ያቀርባቸዋል። ካህናቱ ከመስዋዕቱ ክፍል የሚደርሳቸውን ድርሻ በቅዱስ ስፍራ መብላት ነበረባቸው። ይህ ቅዱስ ስፍራ ከሚቃጠለው መሠዊያ ጎን በውጪው ክፍል የሚገኝ ስፍራ ነው። ቅዱስ የተባለበትም ምክንያት ለእግዚአብሔር አገልግሎት ስለተለየ ነበር። የሚወዘወዘው ፍሪምባና የሚነሳው ወርች በንጹሕ ስፍራ መበላት አለባቸው። በርግጥ ይህንን የሥጋ ክፍል ወደ ቤታቸው ወስደው ንጹሕ በሆነ ስፍራ ሊበሉ ይችላሉ። ቀጠል በማድረግ ኦሪት ዘሌዋውያን ምዕራፍ 10 ከቁጥር 16 እስከ 18 ያለውን ከትምህርቱ በኋላ እናንተ ተመልከቱት። አሁንም ወገኖቼ ከእግዚአብሔር ፈቃድ ጋር የሚቃረን አንድ ሌላ የሚያሳዝን ድርጊት በካህናቱ ሲፈጸም በዚህ ክፍል እንመለከታለን። በዚህ ክፍል ሁለቱ የአሮን ልጆች ያደረጉትን ስህተት እናገኛለን። ነገር ግን ኃጢአታቸው ሳያውቁት ያደረጉት ስውር ኃጢአት ነው። ሁለቱ የሞቱ ወንድሞቻቸው እንዳደረጉት በማወቅና በፈቃደኝነት ያደረጉት ኃጢአት አይደለም። በቅዱስ ስፍራ መብላት የሚገባቸውን የኃጢአት መስዋዕት በቅዱስ ስፍራ አልበሉትም። ምናልባትም አስፈላጊነቱን ባለመረዳት ማድረግ የሚገባቸውን አላደረጉም። አሁን ደግሞ ከቁጥር 19 እስከ 20 ያለውን እኔ አነብላችኋለሁ። አሮንም ሙሴን እነሆ ዛሬ የኃጢአታቸውን መሥዋዕት የሚቃጠለውን መሥዋዕታቸውን በእግዚአብሔር ፊት አቀረቡ። ይህም ሁሉ ደረሰብኝ። ዛሬስ የኃጢአት መሥዋዕት በበላው ኖሮ በእግዚአብሔር ፊት መልካም ኖሯልን? አለው። ሙሴም ሰማ፣ በፊቱም መልካም ሆነ ይላል። አሮን ለሁለቱ ልጆቹ ኃላፊነት እንዳለበት ተሰምቶታል። በርግጥ ይህ በልጆቹ በኩል የመጣው የሚያሳዝን ድርጊት ከመስዋዕቱ የመብላት ፍላጎቱን ብቻ አልነበረም የዘጋው። ነገር ግን በእግዚአብሔር ፊት ለማገልገል ብቁም እንዳልሆነ ተሰምቶታል። በዚህ በአሮን ንግግር ሙሴ እጅግ ረክቷል። ሽማግሌው አሮንም አገልግሎቱን ለመተው የቃጣው ይመስላል። በዚህ ድርጊት ውስጥ እኛ መማር የሚገባን አስደናቂ የሆነ እውነት እንዳለ ማየት እንችላለን ወገኖቼ። እነዚህ ካህናት ወደ እግዚአብሔር የመጡት በራሳቸው መንገድ ነበር፣ ለእግዚአብሔርም አልታዘዙም ነበር። ይህ ደግሞ እግዚአብሔርን መሳደብ ነው። ስለዚህ እግዚአብሔር ፈረደባቸው። አንዳንድ ሰዎች ዛሬ የክርስቶስን አምላክነት የማትቀበል ቤተ ክርስቲያን አባል መሆን ስህተት ነውን ብለው ይጠይቁኛል። ወዳጆቼ፣ በዚህ አይነት ቦታ ሰዎች በእግዚአብሔር ፈቃድና ሥርዓት ወደ እግዚአብሔር መቅረብ የሚችሉ ይመስላችኋልን? እግዚአብሔር ናዳብንና አብዩድን እንደ ቀሰፈ ዛሬም ቢቀስፍ ኖሮ ግማሽ ያህል የቤተ ክርስቲያን ሕዝብ ይሞት ነበር። የክርስቶስን አምላክነትና በመሥዋዕትነቱ የተገኘውን ይቅርታን በመካዳቸው ለዘብተኞች የሆኑ በሞት በተቀጡ ነበር። በግብዝነት ለተሞላው ሕይወታቸውና በመንፈስ ቅዱስም ላይ በመዋሸታቸው አክራሪዎች የሆኑ እንደ አናንያና ሰጲራ በሞት በተመቱ ነበር። ሰዎች ወገኖቼ፣ እውነቱን ወደ ማወቅ እንዲመጡ እግዚአብሔር የንስሐ ጊዜ ይሰጣቸዋል፣ በምሕረትም ይገናኛቸዋል። ይህ ባይሆን ብዙ ሕዝብ በሞት በተመታ ነበር። ይህ ለእኔና ለእናንተ ትልቅ ትምህርት ይሰጣል። ወደ እግዚአብሔር ስንመጣ በራሱ መንገዶች መምጣት አለብን። ወደ እርሱ ለመምጣት እኛ የተለያዩ ዝግጅቶችን እንድናደርግ አልተጠየቅንም። እኛ ህጎችን አናዘጋጅም። የሚያድነንና እንዴትስ መዳን እንደሚገባን የሚነግረን ራሱ እግዚአብሔር ብቻ ነው። ጌታ ኢየሱስ በማይሻር ቃሉ በኔ ካልሆነ በቀር ወደ አብ የሚመጣ የለም ይላል። አዎ፣ እውነትም መንገድም ኢየሱስ ክርስቶስ ብቻ ነው። ዛሬ ይህንን አምነህ ተቀበል ዘንድ እኔ ጋብዛለሁ ወዳጄ ሆይ። እግዚአብሔር ይርዳ።
ወንድማችን አቶ ወንድሙ ቤንጣ ከወላይታ ማረሚያ ቤት የጻፈልን ደብዳቤ ደርሶናል። በጌታ የተወደድኩ ወንድማችን አቶ ወንድሙ ቤንጣ፣ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስም ቅዱስ ኅብረት ባለበት ስፍራ ይብዛልህ ይጨመርልህ ይያልን ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። እግዚአብሔር በእውነት እርሱ አንተን ሊያስተምርህና ሊያቀና ሊያቆም መንገዱንም ሊያሳይ እነሆ በነበርክበት ስፍራ ሁሉ በዚያ በማረሚያ ቤት እንድትሆን ዓላማ አድርጎ ደግሞ አስቀምጦሃል። እግዚአብሔር በዚያ ስፍራ እንድትማር የፈለገውን እንድትሰለጥን የፈለገው ነገር ስለነበረው፣ አዎ እግዚአብሔር ደግሞ በዚህ መንገድ እንድታልፍ ፈቃዱ ሆኗል። እግዚአብሔር ሳያውቅ፣ እግዚአብሔር ሳይረዳ፣ እግዚአብሔር ደግሞ ፈጽሞ ሳይገነዘብ ወንድማችን አቶ ወንድሙ ቤንጣ አንተ በዚያ ማረሚያ ቤት እንድትሆን አልተደረገም። እግዚአብሔር አዋቂ ነው። ከመጀመሪያ ከናትህ ማጸን ጀምሮ እስከዚህች ቀን ድረስ እግዚአብሔር ያውቃል፣ ወደፊትም ያውቃል። እግዚአብሔርን አው እግዚአብሔር ሆይ ወንድሙ ቤንጣን ታውቃለህን ተብሎ ፈጽሞ የሚያሳስበው የሚጠይቆ ማንም የለም። ፈጣሪ አምላክ የእስራኤል ታዳጊ ነውና በርሱ ተደግፈ ደግሞ አመታቱን ሁሉ እንድትጨርስ በድልም እንድትወጣ በቀናውም መንገዱ እንድትራመድ የእግዚአብሔር ፈቃድ ሆኗል። ስለዚህም ያንተ ቋንቋ እግዚአብሔር ሆይ በሕይወቴና በኑሮዬ ውስጥ ስላከናወንከው ነገር ሁሉ አንተ አዋቂ ነህ፣ አመሰግናለሁ ከማለት በስተቀር አንድ ደስታ ወረቀት ሙሉ ደብዳቤ ጽፎ ኃይለኛና ብርቱ የሆነ የሕግ ጠበቃን ይዞ እግዚአብሔርን የሚከስ ማን ነው? አይደለም እንዴ ወንድማችን አቶ ወንድሙ ቤንጣ? እግዚአብሔር አዋቂ ነው። እግዚአብሔር ትክክል ነው። እግዚአብሔር ደግሞ በነበርክበት ስፍራ አረሳህም። ከጎንህ ሆኖ ምንጊዜም ሲያጽናና ሲያበረታታህ ነበረ። ልታውቃቸው ልትማራቸው የሚገቡህን ነገሮች በዚያ ማረሚያ ቤት ውስጥ መንፈሳዊ ስክሪፕቶና ደብተር አስይዞ ስትማር ስትሰለጥን ነበረ። አዎ እግዚአብሔር የእምነትህን ቁርጭምጭሚቶች እያጸናም ነበረ። ከግራ ከቀኝ ቅዱሳን መላእክቶቹን አዞ ደግሞ በእውነት አንተንም ሲጠብቅ መግባትህን መውጣትህን ሲቆጣጠር ነበረ። እግዚአብሔር በእውነት አረሳህም። አዎ ደግሜ ላለው እግዚአብሔር አረሳህም። ለወዳጅ ዘመዶች በሙሉ፣ በማረሚያ ቤቶች ለሚገኙ፣ በሆስፒታል ተኝቶ ለሚገኙ፣ ለእኛም ለፕሮግራሙ አዘጋጆች ደግሞ መዝሙር መርጠሃል። አረሳህንም፣ እግዚአብሔርም አረሳህምና ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ሰው አይረሳም።
Yes, it is.